Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በመከላከያ ሰራዊቱ በደረሰ ጥቃት ቁጥሩ ያልታወቀ የኮንሶ ነዋሪዎች ሕይወት መጥፋቱን አንድ የሕዝብ ተወካይ ገለጹ።
የክልሉ መንግስት መከላከያ ሰራዊት ወደ ቦታው የገባው የእርስ በርስ ግጭትን ለማብረድ እንደሆነ ገልጾ ስድስት ሰው መሞቱን አምኗል። በቀጥታ ከአዲስ አበባ ዘገባ አለን።
በኮንግረሱ የአፍሪካ የውጭ ጉዳይ ንዑስ ኮሚቴ ሊቀመንበር ክሪስ ስሚዝ ይፋ ስለሆነ የኢትዮጵያ የሰብአዊ መብት ይዞታ ረቂቅ ዘገባ ይዘናል።
ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሀውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ህግ በሁለቱም ፓርቲዎች የተደገፈ ነው። ይህን እየተባባሰ የመጣ ችግር ለማስወገድ ነው አላማችን።
በሪዮ ኦሊምፒክ የማራቶን ውድድሩን ሲፈጽም ሁለት እጆቹን አጣምሮ ከራስ በላይ ያሳየው ሯጭ ፈይሳ ሌሊሳ በዚህ ሳምንት በዋሽንግተን ዲሲና የፖሊሲ እንደዚሁም የህዝብ አስተያየት ክበቦች እየሮጠ ነው።
አንድ ያማ ኢትዮጵያ ከሰጅሩ ባየ ረክታፊ ገረፉን ዱራት ያችሳ ከሰቲ ዴማግራ
በኢትዮጵያ ያለው ሁኔታ በጣም አሳሳቢ ሁኔታ ላይ ደርሷል።
ሌሎች ዘገባዎችም ይኖሩናል። በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየታችሁን ስጡን። ለአየር እናበቀዋለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ቪኦኤ አድማጮች፣ ለዕለቱ የተዘጋጀ አጫጭር ዜናዎች ዊንታ ጌታኔ ነኝ። ዩናይትድ ስቴትስ ምክር ቤት በኢትዮጵያ ሰብአዊ መብቶች ጉዳይ ላይ ረቂቅ አቀረበ። የዩናይትድ ስቴትስ ሕግ አውጪ ምክር ቤት በኢትዮጵያ ሰብአዊ መብት አያያዝ ላይ የተነጣጠረ ረቂቅ ውሳኔ ትላንት ይፋ አደረገ። የአፍሪካ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ስሚዝ መሪነት የቀረበው ረቂቅ ሕግ በኢትዮጵያ ጸጥታ ኃይሎች በዜጎች ላይ የሚወስዷቸውን የኃይል እርምጃዎች እንዲያቆሙ፣ ግድያዎች በዓለም አቀፍ ገለልተኛ ወገኖች ማጣራት እንዲደረግባቸውና እንዲሁም በስር ላይ የሚገኙ የፖለቲካ መሪዎችና ጋዜጠኞች በአስቸኳይ መለቀቅ የሚጠይቅ ነው። በሪዮ ኦሎምፒክስ የማራቶን ውድድር ሲፈጸም ሁለት እጆቹን አጣምሮ ከራስ በላይ ያሳየው ሯጭ ፈይሳ ሌሊሳ በዚህ ሳምንት በዋሽንግተን ዲሲ የፖሊስና የሕዝብ አስተያየት ክበቦች እየሮጠ ነው። የሌሊሳ ሩጫ በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶችንና ግድያዎችን እንዲቆሙ ከዩናይትድ ስቴትስ የኮንግረስ አባላትና ከዓለም አቀፍ የመገናኛ ብዙሀን ነው። በትላንትናው ዕለት ኮንግረሱ የአፍሪካ ውጭ ጉዳይ ንዑስ ኮሚቴ ሊቀመንበር ክሪስ ስሚዝ በኢትዮጵያ የሰብአዊ መብት ይዞታ ላይ ያሳለፉትን አዲስ ረቂቅ ውሳኔ ይፋ ሲሆንም የምስክርነት ቃሉን ሰጥቷል። የዚህ ዜና ዝርዝር በኋላ ይቀርባል። በሊቢያ የተባበሩት መንግስታት ከፍተኛ ዲፕሎማት በነዳጅ ዘይት ሀብታሙ ሀገር የኢኮኖሚ መላሸቅ ሊከሰት ይችላል ሲሉ አስጠነቀቁ። እኚህ የተባበሩት መንግስታት ድርጅት የድጋፍ ሚሽን በሊቢያ ከፍተኛ ዲፕሎማት ማርቲን ኮፕለር ለጸጥታው ምክር ቤት ትላንት ማክሰኞ በሰጡት ቃል የሀገሪቱ የነዳጅ ዘይት ምርት ዝቅ ማለቱን፣ ይህ ደግሞ አምባገነኑ የሀገሪቱ መሪ መሐመድ ጋዳፊ ከስልጣን ካስወገደው የ2011 ዓ.ም አብዮት በፊት ሀገሪቱ ምታመርተው የነበረው 1.4 ሚሊዮን በርሜል ነዳጅ ዘይት ወደ 200,000 በርሜል ዝቅ ማለቱን አስረድተዋል። ዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በ2017 ዓ.ም 110,000 ስደተኞች እንደምትቀበል አስታወቁ። ይህ ማለት ቀድሞ ተወጥኖ ከነበረው ቁጥር በ10,000 ወይም 30% ተጨማሪ ማለት ነው። የሀገሪቱ የውጭ ጉዳይ ሚኒስትር ጆን ኬሪ ይህን ያስታወቁት ከምክር ቤት አባላትና የሀገሪቱ የእንደራሴዎች ምክር ቤት የህግ ጉዳዮች ኮሚቴ ጋር ባካሄዱት ዝግ ስብሰባ ነው። ፕሬዚደንት ባራክ ኦባማ ከሚያሚር አንሳን ሱጋ እንደ አውሮፓውያን አቆጣጠር በ2014 ዓ.ም በራንጉን መኖሪያ ቤታቸው በተገናኙበት ወቅት ለሀገሪቱ ዲሞክራሲያዊ እድገት ድጋፋቸው ቀጣይ እንደሚሆን ቃል እንደገቡላቸው አይዘነጋም። አስቸጋሪ ሁኔታዎች ውስጥ ቢሆንም የተጀመሩት በጎ አካሄዶች እንደሚቀጥሉም ዋስትና አግኝተዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ረቡዕ የቀድሞዋን በርማ የአሁኗ ማያሚር ዲሞክራሲ መሪ አይኮን አን ሳን ሱ በዋይት ሀውስ ተቀብለው አነጋግረዋል። ለሰዓቱ የተዘጋጁ ዜናዎች እስካሁን ነበር። ወደ ቀጣዩ የጋቢና ቪኦኤ ፕሮግራም ላሸጋግራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ከጳጉሜ 5/2008 ዓመተ ምህረት ምሽት ጀምሮ እስከ ዛሬ ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ኗሪዎች ላይ ጥቃት ይፈጽሟል። በጥቃቱም ቁጥሩ ያልታወቀ ሰው ሕይወት ጠፍቷል ሲሉ በሕዝብ እንደተመረጡ ከሚነገረው ኮሚቴ አባል አንዱ አቶ ገመቹ ገንፌ ለአሜሪካ ድምጽ ሬዲዮ ተናገሩ። የክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን በበኩላቸው መከላከያ ሰራዊት ወደ ቦታው የገባው የእርስ በርስ ግጭትን ለማብረድ እንደሆነ ገልጸው በዚህም የስድስት ሰው ሕይወት መጥፋቱን ገልጸዋል። ዘገባውን እያጠናቀረ የሚገኘው መለስካቸው አመሀ ከአዲስ አበባ በስልክ ዜናውን ሊያደርሰን ይገኛል። እንደምናመሸ መለስካቸው።
እንደምናመሸ ነውክ።
እስቲ በቅድሚያ በኮንሶ የመከላከያ ሰራዊት መግባት ለምን እንዳስፈለገ ግለጽልንና በሁለቱ ወገኖች የተሰሙትን መግለጫዎች አብራራለን።
እንግዲህ ወይዘሮ ሂክማ ሀይረዲን እንደነገሩኝ ከሆነ የመከላከያ ሰራዊት ጣልቃ ገባ ነው የምንሳቸው። ይሁንና በኮንሶ ህዝብ መካከል እርስ በርሱ የተደረገ ግጭት ነበረ። ያን ግጭት ለማብረድ እና ያን ግጭት ለመቆጣጠር የህዝቡንም ደህንነትና ጸጥታ ለማስከበር ሲል መንግስት እርምጃ ያስገባል ለሚሳቸው። በዚህ መካከል ያለጥርጥር የሰው ህይወት እንዳለፈ ብዙ ንብረት እንደወደመ ማለትም ልኩን አልነገሩኝም የተቃጠረውን ቤትና በዚህ ረገድ አልነገሩኝም። ነገር ግን ህይወታቸው ያለፉ ሰዎች እስከ ዛሬ ድረስ ስድስት ነበሩ። በሌላ በኩል ግን አቶ በመቹ ማለት ከነዚህ አጅን ከሚሉ
መለስካቸው ድምፅህ እየተቆራረጠ ነበር እና ከኮሚቴው አባል አንዱ አቶ ገመቹ ገንፌ ቀጥል። ከዛ በኋላ
አቶ ገመቹ ቁጥራቸው አሁንም የሟቾች ቁጥር በጣም ብዙ ሊሆን ይችላል። እኛ በስፍራው ደርሰን ሬሳ ለማንሳት ህዝቡም ቢሆን ወይንም እኛም ለማጣራት የምንችልበት ሁኔታ የለም። በጣም ከባድና አስቸጋሪ ሁኔታ ስለተፈጠረ የደረሰውን ጉዳት ልክ የሆን ህይወትን በተመለከተም ሆነ የንብረትን ጉዳይ ተመለከተ አጣርተን ለማወቅ አንችልም። እና እስከ 14 ሰው እንደገንዘበ ይመለሰለው።
እንግዲህ በኮንሶ አካባቢ የመንግስት ሰራተኞችም ደሞዝ አለመውሰዳቸውን ለበርካታ ጊዜያት አስቀድመህም በዘገብከው እኛም ከዚህ በዘገብናቸው ዘገባዎች ተንጸባርቋል። ምንድን ነው የችግሩ መንስኤ?
ወይዘሮ ሂክማ ሀይረዲን እንደሚሉት ከሆነ የዚህ መንስኤ የተወሰኑ ሰዎች ማለትም እነዚህ የህዝብ ተወካይ ነን የሚሉትን እሳቸው ሽፍቶች ናቸው የሚሉት እነዚህ ሽፍቶች ኮንሶ ህዝብ መዋቅሩ በመንግስት ደረጃ የዞን ካልሆነ በስተቀር በምንም አይነት ልማት አይካሄድም እያሉ እየቀሰቀሱ ሌላ ይቅርና ለህዝብ መንግስት የሚያደርሰውን የተለያዩ አገልግሎቶች እንዳያደርሱ የሚያቀቡት እነሱ እንደሆኑ ነው እሳቸው የሚያስረዱት።
እንግዲህ በአጠቃላይ በዘገባውም የማህበረሰቡንም ወኪሎች ስናነጋግር የዞን መዋቅሩ ለኮንሶ ህዝብ እንዲሰጥ በሚል ነው ጥያቄ ያቀረቡት። አሁን ግን የተደራጁት በደቡብ ክልሎች ክልላዊ መስተዳድር በሌላ ዞን ውስጥ ነው ያሉት ማለት ነው። ስለዚህ የዞንና የማንነት ጥያቄ ነው ያነሱት።
ትክክል፣ እነሱ የሚሉት ይህን ነው። ነገር ግን ይሄ ትክክል አይሆንም። መደራጀት ያለባችሁ አሁን በተደራጁት በሰገን ህዝቦች፣ በሰገን አካባቢ ህዝቦች ዞን ውስጥ ነው እናንተ መካከል ያለባችሁ የሚል ውሳኔ ከደቡብ ብሔሮች ብሔረሰቦችና ህዝቦች ከብሔራዊ ክልላዊ መንግስት ውሳኔ ተሰጥቷቸዋል። ይህን ውሳኔ አልቀበልም ነው እንግዲህ
የኢትዮጵያ መንግስት ስድስት ሰው መገደሉን አምኗል። ከየት ነው? ከሰላማዊ ሰዎች ከጸጥታ አስከባሪዎችስ የተገደለ አለ? እንደዚህ ዝርዝር መግለጫ ሰጥተዋል?
ዝርዝር መግለጫ ሰጥልኝ ይሁንና እንደ አባባላቸው ከሆነ ከህዝቡ በኩል የደረሰ ጉዳት ነው።
በጣም እናመሰግናለን መለስካቸው አመሀ ከአዲስ አበባ ላደረስከን መረጃ።
በሪዮ ኦሎምፒክስ የማራቶን ውድድሩን ሲፈጽም ሁለት እጆቹን አጣምሮ ከራስ በላይ ያሳየው ሯጭ ፈይሳ ሌሊሳ በዚህ ሳምንት በዋሽንግተን ዲሲ የፖሊሲና የህዝብ አስተያየት ክበቦች እየሮጠ ነው። የሌሊሳ ሩጫ በኢትዮጵያ የሚታዩ የሰብአዊ መብቶች ጥሰቶችና ግድያዎች እንዲቆሙ ከዩናይትድ ስቴትስ የኮንግረስ አባላትና ከዓለም አቀፍ የመገናኛ ብዙሃን ጋር ነው። በትላንትናው ዕለት ኮንግረሱ የአፍሪካ የውጭ ጉዳይ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ የሰብአዊ መብት ይዞታ ላይ ያሳለፉት አዲስ ረቂቅ ውሳኔ ይፋ ሲሆንም የምስክርነት ቃሉን ሰጥቷል። ሄኖክ ሰማስጌር ዝርዝሩን ይዟል።
በኢትዮጵያ ምርጫ 97ን ተከትሎ በዩናይትድ ስቴትስ ኮንግረስ የቀረበውን ኤችአር 2005 ረቂቅ ህግ አስታወሳችሁ። በትናንትናው ዕለት የኮንግረሱ የአፍሪካ ጉዳዮች ንዑስ ኮሚቴ ተመሳሳይ አዲስ ህግ ኤችአር 16ን አስተዋውቋል። እኛም ዘገባ አቅርበናል።
This is a clear expression of congressional concern. We hope that it's mirrored down at the State Department as well as at the White House. It is bipartisan, like I said. But this is part of a
ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሀውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ህግ በሁለቱም ፓርቲዎች የተደገፈ ነው። ይህን እየተባባሰ የመጣ ችግር ለማስወገድ ነው አላማችን። በሰብአዊ ድርጅቶች አማካኝነት የምንለግሰው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያም በጥንቃቄ መመርመር ይኖርብናል።
በኮንግረሱ የአፍሪካ ንዑስ ኮሚቴ ይህንን ህግ ያስተዋወቁት ኮንግረስማን ክሪስ ስሚት እንዳሉት ህጉ የዴሞክራቶችም የሪፐብሊካንም ድጋፍ ያለው ነው። ዴሞክራቱ የንዑስ ኮሚቴው ከፍተኛ አባል ኤልየት ኤንግል፣ የቴክሳሱ ዴሞክራት አል ግሪን፣ ሪፐብሊካኑ ማይክ ኮፍመን እና ዴሞክራቱ ኬት ኤሊሰን የህጉ ተባባሪ አርቃቂዎች ናቸው። ለመሆኑ በረቂቁ የሰፈሩና የኮንግረሱ አባላትን ያሳሰቧቸው ጉዳዮች ምንድን ናቸው? ለምንስ አስፈለገ? ኮንግረስማን አል ግሪን ያብራራሉ።
I again thank the chairman for his leadership on this issue. I think it's very important to Ethiopians, but I also know that it's important.
በጉዳዩ ላይ ለሰጡት አመራር የኮሚቴው ሊቀመንበር በድጋሚ ላመሰግን ወዳለሁ። ጉዳዩ ለኢትዮጵያውያን እጅግ አስፈላጊ መሆኑን አውቃለሁ። ቀና አመለካከት ላላቸው ህዝቦች በሙሉም ያንኑ ያህል አስፈላጊ መሆኑንም እረዳለሁ። በመሆኑም ረቂቅ ህጉ እንዲጸድቅ ሊቀመንበሩን በሁሉም መንገድ በመርዳት እሰራለሁ።
We have to tell our friends that democracy has to prevail.
Thank you. Feyisa Lelisa of Ethiopia.
Lelisa is a spent force in second. He adds his name to a...
በሪዮ ኦሊምፒክስ የብር ሜዳሊያ ያሸነፈው አትሌት ፈይሳ ሌሊሳ የኢትዮጵያ መንግስት ይፈጽማቸዋል ላላቸው ግድያዎች፣ ስርዓቶችና የመብት ጥሰቶች በምልክት በዓለም ዙሪያ ካስተጋባ በኋላ ከሳምንታት በኋላ በዋሽንግተን ዲሲ ሌላ አይነት ሩጫ ጀምሯል። የመብት ተቆርቋሪነት ግንዛቤ የመፍጠር ሩጫ በዋሽንግተን ዲሲ የፖለቲካ የፖሊሲና የህዝብ አስተያየት ክበቦች እያከናወነ ነው። በትናንትናው ዕለት በዋሽንግተን ፖስት ጋዜጣ በኢትዮጵያ ውስጥ ጭቆናን መታገሌን እቀጥላለሁ በሚል ርዕስ በጥልቀት በኢትዮጵያ፣ በኦሮሚያ፣ በአማራ፣ በኦጋደን፣ በጋምቤላና በሌሎችም ስፍራዎች እየታየ ያለውን ግድያ፣ እስራትና የመብት ረገጣ ለዓለም ለማረጋገጥ ፍላጎት በጽሁፉ አስፍሯል። በዚህ ዕለት የዩናይትድ ስቴትስ ኮንግረስ የኢትዮጵያ የሰብአዊ መብት ይዞታን አስመልክቶ ባሳለፈበት ወቅትም ንግግር አቅርቦ ነበር።
አንድ ያማ ኢትዮጵያ ከሰጅሩ ባየ ረክሳፊ ገረፉን ድራት ያችሳ ከሰቲ ዴማጅራ
በኢትዮጵያ ሁኔታዎች በጣም አስከፊ የሆኑ ነው። ይህ ደግሞ በጣም አሳሳቢ ነው። የኢትዮጵያ መንግስት በርካታ ሰዎችን አስሯል። ሰዎች ከሀገር እንዲወጡ ያስገድዳል። ሰዎች ከራሳቸው መኖሪያ ቀዬ የተፈናቀሉ ችግሮችን እንዲጋፈጡም ያደርጋሉ። ይህን የሚያደርጉት ደግሞ ስልጣኑን የጨበጡት አነስተኛ ቁጥር ያላቸው የአንድ ብሔር አባላት ናቸው።
ኢትዮጵያ ከዩናይትድ ስቴትስ ከፍተኛ የሆነ የልማትና የመሰረታዊ አቅርቦት እርዳታዎችን ታገኛለች። በጸረ ሽብር ትግልም የዩናይትድ ስቴትስ ቁርጥ አጋር ናት። በኮንግረስም ሆነ በኦባማ አስተዳደር የሰብአዊ መብት ይዞታና የዴሞክራሲ ግንባታ ዙሪያ የሰላሂ ስም ሲሰነዘርበት ቆይቷል። በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ አዲስ የወጣው የኮንግረስ ረቂቅ ህግ የኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ ያላቸውን እርምጃዎች ያወግዛል። የኢትዮጵያ መንግስትም ሁኔታውን በገለልተኛ አጣሪ ቡድን የተሟላና ግልጽ ምርመራ እንዲያደርግበት ያሳስባል። በዚህ ምርመራ ያልተመጠነ ኃይል የተጠቀሙ የጸጥታ ኃይሎች ተጠያቂ እንዲሆኑ ይመክራል። በፍርድ ቤት በእስር ቤት የሚገኙ ጋዜጠኞችና የፖለቲካ መሪዎችም እንዲፈቱ፣ የመናገርና የመሰብሰብ መብቶች እንዲከበሩ፣ ከዜጎች ጋር ግልጽ ውይይት እንዲጀመርና የማህበረሰብ ተቋማት ላይ የተላለፈው የሲቪል ማህበራት ህግ እንዲሰረዝ ይጠይቃል። የኢትዮጵያ የውጭ ጉዳይ መስሪያ ቤት በረቂቅ ህጉ ዙሪያ ያለውን ምላሽ በነገው ዕለት ባለስልጣናቱ እንደሚያብራሩልን ቃል ገብተዋል። በነገው ዝግጅት ተከታተሉ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Biki talama 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 Johnny na Gabina VOA. With Henok Fente and Mestaward Aragao.
የብሔረ አማራ ዲሞክራሲያዊ ንቅናቄ በአዴን ከጳጉሜ 1 እስከ 4 ባካሄደው የማዕከላዊ ኮሚቴ ስብሰባ የወቅታዊ ችግሮችን መንስኤዎችንና ምክንያቶችን መገምገሙንና የመፍትሄ አቅጣጫዎችን ማስቀመጡን አስታውቋል። ይህንኑ መነሻ በማድረግ የድርጅቱ የማዕከላዊ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከሆኑት አቶ ንጉሱ ጥላሁን ጋር የተደረገው ቃለ ምልልስ ክፍል 1 በትላንትናው ዕለት አስደምጣናችሁ ነበር። ክፍል 2 አሁን ይቀጥላል። እስክንድር ፍሬውን ያነጋገራቸው
አቶ ንጉሱ በኢሃደግ ምክር ቤት በጠቅላላ ተደርገው በአገር ደረጃ የታዩ ጉዳዮች በየክልሉ በዝርዝር እንደሚታዩ ተቀሰውልኛል። ቀደም ብለው የኢሃደግ ምክር ቤት ከተቀሳቸው ነጥቦች አንዱ በዚህ አመት አሁን በያዝነው የ2009 አመተ ምህረት መጀመሪያ ላይ የሚተገበሩ ወይም የሚጠበቁ የለውጥ ፕሮግራሞች እንዳሉ የሚገልጽ ነው። ይህ ደግሞ ሹምሽሮችንም ሊጨምር እንደሚችል የሚገልጹ ወገኖች አሉ። ከዚህ አንጻር በዚህ በ2009 አመተ ምህረት መጀመሪያ ላይ በአማራ ክልል የሚጠበቁ የሐላፊነት ሽግሽጎች ወይም ሹምሽሮች ኖራሉ? እነዚህስ በብአዴን ማዕከላዊ ኮሚቴ ስብሰባ ታይተዋል ወይ? አቶ ንጉሱ
እንግዲህ የብአዴን ማዕከላዊ ኮሚቴ በዝርዝር ሁኔታዎችን ገምግሟል። ይሄንን ግምገማ አሁን ቀደም እንደገለጽኩት በየደረጃው በክልል በሁሉም ዞኖችና ወረዳዎች ዝርዝር ግምገማ ይደረጋል። ይሄን ዝርዝር ግምገማ መሰረት አድርጎ አመራሩ አንደኛ ፖለቲካዊ ብቃትን፣ ህዝባዊ ወገንተኝነትን፣ አቅምን መሰረት አድርጎ ስምሪት ይሰጣዋል። ከዚህ ግምገማ መልስ የግምገማው ውጤት ይዞት የሚመጣው ነው የሚሆነው። በአጠቃላይ ግን የህዝብ ጥያቄ፣ የህዝብ የልማት የሰላም እና የዲሞክራሲ ጥያቄ በመመለስ አቋያ አመራሩ ያለበት ቁመና ተገምግሞ ታይቶ በአስፈላጊ በሆነበት ሁኔታ ሁሉ ምላሽ የሚሰጠው ነው የሚሆነው። የእያንዳንዱን ግምገማ ውጤት በክልሉም የሚፈጸሙትን ነገሮች በጊዜያቸው አሁን ስራ በመገምገም እንቅስቃሴ በመገምገም ሰላማዊ ሁኔታን በማረጋገጥ ላይ ነው ያለው የክልሉ መንግስት። ይሄንን በየደረጃው ውይይት እያደረገ ነው፣ ግምገማ እያደረገ ነው። ይሄ ወደ ታች ሲወርድ መሬት በነካበት አግባብ ይዞት የሚመጣው ውጤት ይኖራል። በሂደቱ ትክክል የህዝብን ጥያቄ በመመለስ አለመመለስ፣ በፖለቲካ ብቃት፣ በአመራር ብቃት፣ በሚዛን እንደየነገሩ አግባብና እንደ ሁኔታው እንደየግምገማው መነሻ ውሳኔዎች ይሰጣሉ ማለት ነው። ነገር ግን አሁን ደርሶ በዚህ ቦታ ላይ ከዚህ ወደዚህ ሽግሽግ ይደረጋል ብሎ መናገር አይቻልም ባሁን ባለንበት ሁኔታ። ምክንያቱም መነሻው የኢሃድግን አቅጣጫ አስቀምጦ ኢሃድግ በአጠቃላይ ያመራር ሽግሽግ በምን ደረጃ ይፈጸማል ብሎ አስቀምጧል። ባዴንም ይሄንን አስቀምጧል። አስፈላጊ ሆኖ ሲገኝ ሽግሽግ ይደረጋል። የክልሉ መንግስት አሁን ይሄንን ተቀብሎ ግምገማ ያደረገ ነው። ግምገማው ሽግሽግ አስፈላጊ ሆኖ ሲያገኘው ከቦታ ቦታ ኃላፊነት ማንሳት፣ ዝቅ ማድረግ፣ ከፍ ማድረግ አስፈላጊ ሆኖ ሲያገኘው የሚታይና የሚፈጸም ይሆናል ማለት ነው።
የመጨረሻ ጥያቄ አደረገዋሉ አቶ ንጉሱ። በተለያዩ ማህበራዊ ድረገጾች ተጠቅሶ የሚያቅ ነጥብ ላንሳና ከዚሁ ከሽግሽግ አንጻር የክልሉን ፕሬዝዳንት አቶ ገዱ አንዳርጋቸውን ጨምሮ ከፍተኛ አመራሮቹን በተመለከተ የአመራር ሽግሽግ በሚኖርበት ሁኔታ ላይ ምክር ቤቱ ተነጋግሯል?
አልተነጋገረም። ግለሰብ ጠቅሶ አልተነጋገረም። ሽግሽጉ ግለሰብን ማዕከል ያደረገ ሳይሆን ስርዓትን ማዕከል ያደረገ ነው። ግለሰብ ጠቅሶ ከሌ ወደዚህ ከሌ ወደዛ የሚል ነገር የሚመጣው ከግምገማ በኋላ ነው ማለት ነው።
አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይም ቃል አቀባይ፣ እንደዚሁም የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን የማዕከላዊ ኮሚቴ አባል፣ በጣም ነው የማመሰግነው ስለ ጊዜዎት።
አመሰግናለሁ እስክንድር።
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል።
መላኩ በላይ የባህል ተጫዋች ነው እንግዳችን። የጋቢና እንግዳችን ከሌሎች የኢትዮጵያ የባህል ተወዛዋዦች በተለየ የራሱን የፈጠራ እንቅስቃሴን አክሎ በመጫወቱ ነው የሚታወቀው። በተለይም ከኢትዮጵያ የሙዚቃ ምቶች በተጨማሪ በጃዝ ሙዚቃ ስልት ከሙዚቃ መሳሪያ ጋር እንዲያው ስቴጅ ላይ እንደመጣለት ኢምፕሮቫይዝ እያደረገ የፈጠራ እንቅስቃሴው በሀገር ውስጥም በውጭ ሀገርም ተደናቂ አድርጎታል። በዘመን መለወጫ ዋዜማ በዋሽንግተን ዲሲ በጉዲፈቻ በዩናይትድ ስቴትስ ለሚኖሩ ኢትዮጵያውያን ሕጻናትና አዳጊ ወጣቶች ባህላቸውንና ታሪካቸውን ለማስተዋወቅ በተደረገው ዝግጅት ከባልደረቦቹ ጋር በመሆን ስራውን አቅርቧል። ከመስታወት ጋር አጭር ቆይታ አድርጓል።
መላኩ በላይ ውዝዋዜን መቼ ጀመርክ ተብሎ ሲጠየቅ እናቴ ሆድ ውስጥ በማለት ነው በቀልድ አዋስቶ ምን ያህል ከሙያው ጋር ነፍሱ እንደተሳሰረ የሚገልጸው።
እናቴ ሆድ ውስጥ ነው የጀመርኩትኝ። ከተወለድኩም በኋላ በየቀኑ ህይወት ላይ ሙዚቃ ጭፈራ አለ። በአደባባይ ላይ የሚጨፈሩ ስራዎች ላይ፣ መንደር ውስጥ፣ ሰፈር ውስጥ በሚደረጉ ዝግጅቶች ላይ በዛ ነው ከህዝቡ ነው የተማርኩትኝ እና በዛ አይነት መንገድ ነው የተገራሁት። ከዛ የራሴን መንገድ ይዤ የወጣሁት።
ውጣ ውረድ የበዛበት የህይወት ጉዞ በተለያዩ የማህበረሰብ የመገናኛ ብዙሀን ላይ ደጋግሞ ተናግሮታል። ከቤተሰብ ጋር በተፈጠረው ያለመግባባት ችግር በአንድ ወቅት ህይወቱ በጎዳና ላይ ነበር።
በጣም በችግር ውስጥ ያሉ ብዙ ፈተና ያለባቸው ተስፋ የሚቆርጡ ልጆች አሉና ተስፋ እንዳይቆርጡ እና እንደዚህም ሆኖ ደግሞ እንደዚህ ትልቅ ቦታ መድረስ ይቻላል የሚል ህልም ለማሳየት ያው የህይወት ተሞክሮዬን ተናግሬያለሁ። ውጭ በረንዳ ላይ አድሬያለሁ። ያለ እናት ያለ አባት አድጌያለሁ እና ብዙ መከራዎችን ውጣ ውረዶችን አይቻለሁ። አሁንም ቢሆን ያው ትግሌን አላቋረጥኩም። ለብዙ ሰዎች የስራ እድል በመክፈት ሀገርን በማስተዋወቅ ባህሉን የምችለውን ነገር የራሴን ኮንትሪቢዩት እያደረግኩኝ ከሀገርም አልፎ በመላው ዓለም እንግዲህ በተለያየ ቦታ ላይ እዚህ ጋር ደርሻለሁ።
ውዝዋዜን የጀመርከው ፈንድቃ በተባለ የምሽት መዝናኛ ቤት ነው ያለ ክፍያ። አሁን የፈንድቃ ምሽት ቤት ባለቤት ሆነሃል።
ፈንድቃ የቆየ ነው፣ ከኔ በፊት የነበረ ነው። ከሀያ አምስት አመት በላይ እንግዲህ አንድ ፍቅሬ የምትባል ሰው ነች የጀመረችው። እንደ ቡና ምናምን ጀመረች እና መጠጥ አርጋ ከዛ በኋላ አዝማሪ ጠርታ አስጀመረችውበት ካሳንችስ ጋር እና እንደዛ እያለ ሲሰራ ብዙ እንግዲህ እንደ ብርቱካን እርጎዬዎች፣ ሌሎችም እነ አዳነ ተካ ቤተሰቦች፣ እነ ቦለሎች ሁሉ እዛ ቤት ነው እየሰሩ ለብቻቸው የከፈቱት እየወጡ። ከዛ በኋላ መሰረት ደግሞ እዛ ፍቅሬ ጋር የጀመረችው ሴትዮ ጋር ተቀጥራ ትሰራ ነበረ። መልቀቋን ስትሰማ እሷ ተከራየችው። አንድ ስምንት አመት ሰራች። በዛ ሰዓት ሁላ አብሬ ነበርኩ እዛ። ከዛ ደግሞ እሷ ለቃ ስትወጣ ሰውየው እንግዲህ ቤቱን ሲያከራዩ እድሉን አደራ ብያቸው ነበር። ለማንኛውም እስቲ ልየው ብለው የአንድ አመት ከፍዬ ገባው። በዛ አይነት ሁኔታ ነው እንግዲህ እኔ 12 አመት ያህል በሽልማት ነው የሰራሁት። ደሞዝ የለም። እኔ ብቻ ሳልሆን ሁሉም አዝማሪ ደሞዝ የለውም። ለመጀመሪያ ጊዜ ግን ሲይዘው ነው ደሞዝ ጀመርኩኝ። አሁን ወደ 30 ሰራተኛ ውስጥ አለ። ከዛ እንደዛ ያደረኩኝ ኢትዮ ከለር የሚለውን ባንድ አቋቋምኩ። ጃዝ ጀመርኩበት። ከመላው ኢትዮጵያ አካባቢዎች ማገኛቸውን እየጋበዝኩኝ ልምድ እንዲለዋወጡበትና ሁሉም ስሜቱን የሚገልጽበት ቦታ አደረኩት። እንዲሁም ከመላው ዓለም የሚመጡ አርቲስቶች ጃዝ ይጫወቱበታል። ከዛ ደግሞ ሸክላ እየሰበሰብኩኝ፣ ሸክላ ማለት ይሄ ሪል ቱ ሪል የሚሉት ከየቦታው የተጣሉትን ሰብስቤ እሱን ቫልዩ እንዲታወቅ እሱን ማጫወት ጀመርኩኝ። እንዲህ ያልኩኝ ካሳንቺስ አካባቢ እንግዲህ ወደ 17 አዝማሪ ቤቶች ነበሩ። አሁን ሁሉም ፈርሰው ፈንድቃ ብቻ ነው ያለው።
ከሌሎች የባህል ተወዛዋዦች የተለየ ከተለያዩ የሙዚቃ ስልትና ምቶች ጋር በማቀናበር ነው በመድረክ ላይ የምታቀርበው። ስለ ውዝዋዜ ፈጠራዎች እስቲ ግለጽልኝ።
ብዙ አለ። አንድ መርካቶ ዝም ብሎ በቀጥቀጣ የሰራውበት አለ። ጃዝ ደግሞ ከጃዝ ጋር ዋናው መለያ እሱ ነው። ኢትዮጵያ ውስጥ ክስታ ከሮክ ባንድ ጋርም ከጃዝ ጋርም ከፍላሚንኮ ጋርም ከሁሉም አይነት ሙዚቃ ጋር አብሮ ማዋሃድ እንትኑ ነው የኔ ተሰጥኦ። የኢትዮጵያ ባህል ህይወት አለው። ሁሌ ይጨመርበታል። ህዝቡ ሁሌ ኮንትሪቢዩት ያደርጋል። በዛ ላይ ደግሞ ይገርማቸዋል። ምክንያቱም ያ እስክስታ እኔ ማንነቴ ሳይቀየር ከዛ ከጃዝ ጋር ከዛ ከሮኩ ጋር ወይም ከሁሉም ኮንቴምፖራሪ ከሚሉት ጋር አብሮ ሲጓዝ ሲያዩት እንዲህ ይላሉ እና ይገረማሉ። ለእኔ ያ በተፈጥሮ ነው። ምክንያቱም ጥምቀት ላይ ነው ኢምፕሮቫይዚንግ የተማርኩት።
መርካቶ የተሰኘው የውዝዋዜ ቅንብር ፈጠራ የተመልካችን አይን ስቦ ነበር።
መርካቶ ያው ምን አለሽ ተራም ይባላል። ያው ምንም ፈልገሽ የምማታጭበት ቦታ ማለት ነው። በብዛትን ያው የሰራውበት ቦታ ላይ የበርሜል ዘይት አለ። ዘይቱ ወይ ቤንዚን ከተሸጠ በኋላ ባዶን በርሜል ቆራርጠው ሳፋ፣ ብረምጣድ፣ ከሰል ማንደጃና ይሰሩበታል። እና ያን በሚቆራርጡ ሰዓት የሚወጣው ድምጽ በቃ በጣም ከባድ ድምጽ ነው ሲቀጠቅጡት። እና ብዙዎቹ ጆሮአቸውን ደፍነው ነው በዛ ጋር የሚያልፉትም የሚሰሩትም። እኔ በዛ ጋር በማልፍ ሰዓት ግን በጣም ነው የሸነጠኝና የምፈልገውን ነገር ነው ያገኘሁትኝ። እና እዛ ጋር የዛሬ 5 አመት ነው የሰራሁት እሱን። እና እሳቢው ምንድነው አንደኛ ሙዚቃ ጫካ ውስጥም ስራ ውስጥም ውሃ ውስጥም የትም ቦታ አለ። ሁለተኛ ነገር ደግሞ ባህሉም ፈጠራውም ከዛ ሆኖ እንደዚህ ማሳየቱ ደስ የሚል አንድ እርምጃ ያሳያል የሚል ከሁለቱም ጎን ካለው እይታ አንጻር ነው ሙከራ ያደረኩትኝ።
በጉዲፈቻ ወደ አሜሪካ የመጡ ኢትዮጵያውያንን ከባህላቸውና ታሪካቸው ጋር ለማቀራረብ በተያዘ ፕሮግራም ላይ በአዲስ አመት ዋዜማ ከባልደረቦችህ ጋር በመሆን ዝግጅታችሁን አቅርባችሁ ነበር።
ውስጣቸው የልብ ምታቸው ላይ ያለውን የልብ ትርታ ትንሽ ቀምሻ ከዋናው ቦታ የዘመተን ማካፈል ብቻ አይደለም፣ እኛ ከነሱ ደግሞ ምን ወስዶ ብዙ ፍቅር አለ። በጣም ፍቅር ናቸው ልጆች። እና ይህን እድል ስላገኘን ደስ ብሎናል። ምክንያቱም ብዙ እንደዚህ አይነት የቻሪቲ ስራዎች እንሰራለን ሀገር ውስጥም። እኛ የበለጠ ተጠቃሚዎች እኛ ነን ከእነሱ ጋር በምናሳልፍ ሰዓት። ስለዚህ በጣም ደስተኛ ነን። ስፔሻሊ በአውደ አመት ኢቭ ላይ ከእነሱ ጋር ይህን ትዝታ ጥለን ማለፋችን ለእኛም ትልቅ ትዝታ ይሰጡናል። ለእነሱም ያው ተመራርቀን እንለያያለን ማለት ነው። መናገር የምፈልገው በቃ ለሀገራችን መልካም ሰላም የሰላም ዘመን እንዲሆንልን። ኢትዮጵያ ሚስጥር የሆነች ሀገር ነች እና በቃ ትዕግስት ሰጥቶን ሰላም ሰጥቶን ልቦና ለሚሰጠውም ልቦና ሰጥቶት ሰላም እንዲሰፍንልን ምኞቴ ነው። እወዳችኋለሁ። አመሰግናለሁ።
በጣም ነው የማመሰግነው መላኩ። መልካም የስራ ዘመን ይሆንልን።
እናመሰግናለን። መልካም የስራ ዘመን ለእናንተም ለጋቢና አድማጮቻችን። መስታወት እናመሰግናለን ለዘገባው።
እናመሰግናለን። አዎ መላኩ ጎበዝ ሙዚቀኛ ነው። በነገራችን ላይ ሙዚቀኛ ስልህ የውዝዋዜ ሙዚቀኛ ብዙ ፈጠራዎች አሉት። እንግዲህ በተወሰነ ደቂቃ ይህንን እንግዳ አድርገን አቅርበነዋል። ወደፊት
ተጨማሪ የሰራቸውን ስራዎች ይዘን እንመለሳለን። አስተያየቶቻችሁን አት ቪኦኤ አማሪክ ላይ እንደዚሁም በትዊተር ሀሽታግ ጋቢና ቪኦኤን በመጠቀም አድርሱ።
በሰላም በጤና እንግዲህ ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሄኖክ ሰማእግዜር ነን። በነገራችሁ ላይ የምንሰናበታችሁ ሙዚቃ የቱፓክን ዜማ ነው። ከሞተ 20 ዓመት ሆኖታል። በዚህ ሙዚቃ እንሰናበታችሁ።
come on, come on. I see no changes. Wake up in the morning and I ask myself, is life worth living? Should I blast myself? I'm tired of being poor and even worse, I'm black. My stomach hurts, so I'm looking for a purse to snatch. Cops give a damn about a Negro. Pull a trigger, killing